ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ነሐሴ 13 2014 ዓ.ም ምሽት ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ወሎ አካባቢ በጃራና ጃሬ ካምፖች ውስጥ ስላለው የትግራይ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ ምርመራ እያደረገ እንደሆነ ገለጸ።
ጥሩ አበረታች የሚባሉ ተወስደዋል። አብዛኛውን እልባት እያገኘ ነው። ክትትሉ ግን አሁንም እየቀጠለ ነው። የቆመ ነገር አይደለም። የተወሰነ የሚቀሩ ነገሮች አሉ። እሱንም እየተከታተልን ነው።
የሰማችኋቸው በአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር የሆኑትን ወይዘሮ ሰላማዊት ግርማይ ነው። ሙሉ ዘገባው በአብይ ርዕሳችን ይቀርባል። በአፋር ክልል ጎርፍ በሰው ሕይወትና በንብረት ላይ ጉዳት ማድረሱን እንዲሁም በሶማሌና በአፋር ክልል ወሰን ላይ የተነሳውን ግጭትም እንመለከታለን። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ምሽቱን በማስተናገድ አብራቸው የማመሻ ሰዎች መኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ከአጠቃላዩ የትግራይ ክልል ሕዝብ ግማሽ የሚሆነው በቂ ምግብ እንደማያገኝ የዓለም የምግብ ፕሮግራም አስታወቀ። ሮይተርስ የድርጅቱን መግለጫ ጠቅሶ ዛሬ ባወጣው ዜና እጥረቱ የተባባሰው ሁለት ዓመት ለሚጠጋ ጊዜ በተካሄደው ጦርነትና ግጭት ምክንያት የእርዳታ ተቋማት ክልሉ ውስጥ የሚገኙ ገጠራማ አካባቢዎችን በነዳጅ እጥረት ምክንያት መድረስ ባለመቻላቸው እንደሆነ ገልጿል። የኢትዮጵያ መንግስት በመጋቢት ወር ለሰብአዊነት የሚደረግ ተኩስ አቁም በተናጠል ማወጁን ተከትሎ እርዳታ የማድረሱ ሂደት ቢቀጥልም የተመጣጠነ ምግብ እጥረት በከፍተኛ ሁኔታ መጨመሩንና እየከፋም እንደሚሄድ የተባበሩት መንግስታት ድርጅት ግምገማ አመልክቷል። ረሃቡ ስር ሰዷል፣ በምግብ እጥረት የሚጎዱ ሰዎች ቁጥርም በከፍተኛ ሁኔታ ጨምሯል ያለው የድርጅቱ ሪፖርት የዚህ ዓመት ምርት በጥቅምት ወር መሰብሰብ እስኪችል ድረስ ረሃቡ እየጨመረ የሚሄድ መሆኑንና የከፋው ሁኔታ ገና ወደፊት እንደሚታይ ጨምሮ ገልጿል። በትግራይ ክልል ከሚያጠቡ እናቶች ከግማሽ በላይ የሚሆኑትና አንድ ሶስተኛ የሚሆኑት ከአምስት ዓመት በታች ያሉ ህጻናት በምግብ ጉድለት መጠቃታቸውንና እናቶችንም ለህልፈት እየዳረገ መሆኑን ሪፖርቱ ጨምሮ አስታውቋል። በመላው ትግራይና ጦርነቱ በጎዳቸው አጎራባች የአማራና የአፋር ክልሎች 13 ሚሊዮን ህዝብ የምግብ እርዳታ እንደሚያስፈልገው የተገለጸ ሲሆን ይህ ቁጥር የዓለም የምግብ ፕሮግራም በጥር ወር ካወጣው ሪፖርት በ44 ከመቶ ጭማሪ ያሳያል። ሮይተርስ በቂ ነዳጅ በማድረስ ጉዳይ ከኢትዮጵያ መንግስት ቃል አቀባይ ከዶክተር ለገሰ ቱሉ ምላሽ ለማግኘት ሞክሮ እንዳልተሳካለት ጠቅሷል። በጠቅላይ ሚኒስትር አብይ አህመድ መንግስትና ትግራይ ክልልን በተቆጣጠረው ህወሓት መካከል ይደረጋል ተብሎ ተስፋ የተጣለበት የሰላም ንግግር ሁለቱ ወገኖች መወነጃጀላቸውን በመቀጠላቸው እየደበዘዘ መሄዱንም አመልክቷል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 343 አይሮፕላን ነሐሴ 9 ቀን ከካርቱም ወደ አዲስ አበባ እየበረረ ሳለ ከአየር ትራፊክ ቁጥጥር ጋር ያለው ግንኙነት ለጊዜው ተቋርጦ እንደነበረ አየር መንገዱ አስታውቋል። ግንኙነቱ ከተመለሰ በኋላ ግን አውሮፕላኑ በሰላም ማረፉን የገለጸው የኢትዮጵያ አየር መንገድ ተጨማሪ ምርመራ እስከሚደረግ ጉዳዩ የሚመለከታቸው የበረራ ሰራተኞች ከስራ መታገዳቸውን አስታውቋል። በንግድ አቪዬሽን የአየር ትራንስፖርት ዘርፍ የሚስተዋሉ አደጋዎችንና ሌሎች ክስተቶችን የሚዘግበው አቪዬሽን ሄራልድ የተባለ የእንግሊዝኛ ድረገጽ በበኩሉ ምንጭ ሳይጠቅስ ግንኙነቱ የተቋረጠው አብራሪዎቹ በወቅቱ እንቅልፍ ጥሏቸው ስለነበረ ነው ሲል ዘግቧል። የአሜሪካ ድምጽ በጉዳዩ ላይ ከኢትዮጵያ አየር መንገድ ተጨማሪ ማብራሪያ ለማግኘት ጥረት በማድረግ ላይ ነው። ኬኔዲ አባተ ዝርዝሩን ይዟል።
ከካርቱም ወደ አዲስ አበባ ሲበር የነበረ በበረራ ቁጥር ኢቲ 343 የተመዘገበ የኢትዮጵያ አየር መንገድ አውሮፕላን ሰኞ ነሐሴ 9 2014 ዓ.ም አዲስ አበባ ከሚገኘው የአየር ትራፊክ መቆጣጠሪያ ጋር ያለው ግንኙነት ለአጭር ጊዜ ተቋርጦ እንደነበር የሚጠቁም ሪፖርት እንደደረሰው የኢትዮጵያ አየር መንገድ በፌስቡክ ገጹ አመልክቷል። አየር መንገዱ በመልእክቱ ላይ ግንኙነቱ የተቋረጠበትን ምክንያትና የጊዜ ርዝመት ባይገልጽም አውሮፕላኑ ግን በሰላም ማረፉን አመልክቷል። ይሁን እንጂ በንግድ የአየር ማጓጓዣ ዘርፍ የሚስተዋሉ አደጋዎችንና ሌሎች ክስተቶችን የሚዘግበው አቪዬሽን ሄራልድ የሚባል ዌብሳይት አብራሪዎቹ በወቅቱ እንቅልፍ ጥሏቸው እንደነበረ ገልጿል። አቪዬሽን ሄራልድ ትናንት ሐሙስ ነሐሴ 12 በዌብ ገጹ ላይ ባወጣው ዘገባ የኢትዮጵያ አየር መንገድ ቦይንግ 737-800 በኢቲኤኦቢ የተመዘገበ የበረራ ቁጥር ኢቲ 343 ከካርቱም ሱዳን ወደ አዲስ አበባ ኢትዮጵያ በኤፍኤል 370 በበረራ ላይ እያለ አብራሪዎቹ እንቅልፍ ወስዷቸው ነበር ብሏል። የአየር ትራፊክ ቁጥጥር ክፍሉ ከአብራሪዎቹ ጋር ለመገናኘት በተደጋጋሚ ያደረገው ሙከራ እንዳልተሳካለት ያስነበበው አቪዬሽን ሄራልድ ዘግየት ብሎም የአውቶፓይለቱ ወይም አውሮፕላኑን በራሱ እንዲበር የሚያደርገው ቴክኖሎጂ ግንኙነት መቋረጡን ጠቅሷል። ያ ግንኙነት ሲቋረጥ መሳሪያው የሚያወጣው ድምጽ አብራሪዎቹን እንደቀሰቀሳቸውና አውሮፕላኑን ያለ ክፉ አጋጣሚ እንዳሳረፉትም አብራርቷል። ይሁን እንጂ አቪዬሽን ሄራልድ ይህን መረጃ ከየት እንዳገኘ በዘገባው አልጠቀሰም። የኢትዮጵያ አየር መንገድ ግን በጉዳዩ ላይ ተጨማሪ ምርመራ እንደሚያደርግና ምርመራው እስከሚጠናቀቅም የበረራ ሰራተኞቹ ታግደው እንደሚቆዩ ከመጠቆም በስተቀር ግንኙነቱ ስለተቋረጠበት ምክንያት በራሱ በኩል ያለውን መረጃ እስካሁን አላሳወቀም። ደህንነትን ማስጠበቅ የሁልጊዜም የመጀመሪያ ተግባሬ ነው ያለው የኢትዮጵያ አየር መንገድ በምርመራው ውጤት መሰረት የእርምት እርምጃ እንደሚወስድም አስታውቋል። የአሜሪካ ድምጽ ከኢትዮጵያ አየር መንገድ ተጨማሪ ማብራሪያ ለማግኘት እየጣረ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተሰናባቹ የኬንያ ፕሬዝደንት ስልጣን በሰላማዊ መንገድ እንዲሸጋገር ጥረት በማድረግ እንዲሳተፉ ሀገሪቱን የጎበኙት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል አበረታቱ። ዲሞክራቱ ሴኔተር ክሪስ ኩንስ ትናንት ከተሰናባቹ ፕሬዝደንት ኡሁሩ ኬንያታ ጋር ከተወያዩ በኋላ ለአሶሲየትድ ፕሬስ በሰጡት ቃል ፕሬዝደንቱ ስለ ራሳቸው እሳቸው ይናገሩ፣ በእኔ በኩል ግን አዎ ያንን እንደሚያደርጉ ተስፋ እንዳለኝ ገልጫለሁ ብለዋል። ኬንያታ ከተሰናበቱ በኋላ ሊያከናውኑ ስለሚችሉት ገንቢ የሰላም መስራችነት ሚና ተወያይተናል ብለዋል ሴኔተሩ። ኬንያታ ምርጫው ከተካሄደበት ቀን ወዲህ በይፋ ከመናገር የተቆጠቡ ሲሆን የድህረ ምርጫው ሁኔታ በሕዝቡ ላይ ያሳደረውን ስጋት አባብሶታል። የምርጫውን ውጤት ያልተቀበሉት ራይላ ኦዲንጋ ጉዳያቸውን ወደ ፍርድ ቤት ሳይወስዱት እንደማይቀሩም ተጠቁሟል። ሴኔተር ኩንስ ከራይላ ኦዲንጋና ከተመራጩ ፕሬዚደንት ዊሊያም ሩቶም ጋር ተወያይተዋል። ከሶስቱም ጋር ባደረጓቸው ውይይቶች ለመረጋጋትና ለሕገ መንግስታዊ ሂደት ባላቸው ቁርጠኝነት ተበረታትቻለሁ ያሉት ሴኔተር ኩንስ ውይይቶቻቸው በሕግ የበላይነት እንዲሁም በነጻና ፍትሐዊ ምርጫ ደግሞም በሰላማዊ የስልጣን ሽግግር ላይ ያተኮሩ እንደነበሩ ገልጸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የፍትህ ሚኒስቴር የፍሎሪዳው የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መኖሪያ ቤት እንዲፈተሽ ምክንያት የሆነውን ሰነድ በሚስጥር መያዝ ያለበትን አስቀርቶ እንዲያቀርብለት ፍርድ ቤት አዘዘ። የፍሎሪዳው ፌዴራል ፍርድ ቤት ዳኛ ብሩስ ራይንሃርት የፍትህ ሚኒስቴር የሚያቀርበውን ሰነድ ይፋ ማድረግ አለማድረግ ላይ በሚቀጥለው ሳምንት ሐሙስ ውሳኔያቸውን እንደሚሰጡ አስታውቀዋል። የፍትህ ሚኒስቴር ከፍተሻ ማዘዣው ሰነድ ውስጥ የትኛውን ክፍል ይፋ መደረግ እንደሌለበት በአንድ ሳምንት ጊዜ ውስጥ ያሳውቅ ሲሉም ዳኛው አዘዋል። ሚኒስቴሩ ሰነዱ የፌዴራል ምርመራ ቢሮ ፍተሻውን እንዲያካሂድ ምክንያት የሆኑትን ማስረጃዎች በዝርዝር የያዘ በመሆኑ ሰነዱ ለሕዝብ ይፋ መደረጉን እንደሚቃወም አስታውቋል። ትራምፕ በሚስጥር መያዝ ያለባቸውን የመንግስት መዝገቦች ሳያስረክቡ ቀርተው ወይም በአግባቡ ሳይይዙ ቀርተው እንደሆነ የተያዘውን ምርመራ ሊያበላሽብን ይችላልም ሲል አሳውቋል። ዳኛው በበኩላቸው ሰነዱ ፈጽሞ መለቀቅ የለበትም የሚል ውሳኔ ለመስጠት ዝግጁ አይደለሁም፣ የተወሰነው ክፍል ይፋ መሆን ይችላል ብለዋል። ዳኛው የፍትህ ሚኒስቴሩ በጠየቀው መሰረት እስካሁን የፍተሻ ማዘዣውን ራሱንና ሌሎች ሁለት ሰነዶችን ይፋ አድርገዋል። የፌዴራል ፍርድ ቤቱ ዳኛ ትናንት በጉዳዩ ላይ ችሎት የተቀመጡት ትላልቆቹ የአሜሪካ የዜና ማሰራጫዎች የፍተሻውን ምክንያት የሚያሳየው ሰነድና ሌሎችም ሰነዶች ይፋ እንዲደረጉ መጠየቃቸውን ተከትሎ መሆኑ ተመልክቷል። የሲኤንኤን፣ የኒውዮርክ ታይምስ እና የዋሽንግተን ፖስት ጠበቆች ትናንት ከዳኛ ሬንሃርት ጋር መገናኘታቸውንና ሰነዶቹ እንዲለቀቁ መሟገታቸው ታውቋል። የፌዴራል ምርመራ ቢሮ ባለፈው ሳምንት ሰኞ ባካሄደው ፍተሻ የቀድሞ ፕሬዚደንት ዋይት ሃውስን ሲለቁ የወሰዱትን የመንግስት ሚስጥር የያዙ ሰነዶች የያዙ 11 ካርቶኖች ይዞ ወጥቷል። በመጨረሻም ዩናይትድ ስቴትስ የዝንጀሮ ፈንጣጣ መከላከያ ክትባት አቅርቦቷን እንደምታሳድግ አስታውቃለች። ትናንት ዋይት ሃውስ በሰጠው መግለጫ ከሚቀጥለው ሳምንት ሰኞ ጀምሮ 1.8 ሚሊዮን ተጨማሪ ክትባቶች እናቀርባለን ብሏል። ተጨማሪ የክትባት አቅርቦት ለማቅረብ የታቀደው በሀገሪቱ እየተዛመተ ያለውን የዝንጀሮ ፈንጣጣ ቫይረስ ለመቆጣጠር መሆኑን የዋይት ሃውስ የጸረ ዝንጀሮ ፈንጣጣ ምላሽ አስተባባሪ ባብ ፌንተን አስታውቀዋል። ተጨማሪው ክትባት ከሰኞ ጀምሮ መከፋፈል ይጀምራል ነው ያሉት። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ዜናዎቹን ያሰማችን ቆንጂት ታዬ ነበረች። እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ነሐሴ 13 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ወሎ አካባቢ በጃራና ጃሬ ካምፖች ውስጥ ባለው የትግራይ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ ምርመራ እያደረገ እንደሆነ ገለጸ። ኮሚሽኑ ባወጣው መግለጫ የአፋር ክልል በሰመራና በአጋቲና ካምፖች ላለፉት 8 ወራት ተይዘው የቆዩት የትግራይ ተወላጆች ወደ ቀያቸው መመለስ መጀመሩን አድንቆ በሰዎቹ አያያዝ ላይ የሚደረገውን ክትትል ግን አሁንም እንደቀጠለ ገልጿል። ገብረ ሚካኤል ገብረ ማርያም ተጨማሪ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ላይ የተጠቀሱት የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ በአማራ ክልል በወሎ አካባቢ በሚገኙ የጃራና የጃሬ ካምፖች ውስጥ ያሉት ተፈናቃዮች የሰብአዊ መብት አያያዝ በተመለከተ ምርመራ እያካሄደ እንደሆነ ገልጿል። ከአስተዳደራዊና የጸጥታ አካላት እያሰባሰበ ያለውን መረጃ የሚያካትት ሪፖርት በቅርቡ ይፋ እንደሚያደርግም አመልክቷል። በመግለጫው ዙሪያ ለቪኦኤ ማብራሪያ የሰጡት በኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ በተጠቀሱት ካምፖች ውስጥ ያሉት ሰዎች ከትግራይ ክልል በተለያዩ ምክንያቶች የተፈናቀሉ መሆናቸውን ተናግረዋል። የሰብአዊ መብት አያያዝ ሁኔታቸው ምን እንደሚመስልም በቅርቡ በሚወጣ የክትትል ግኝት ሪፖርት ይገለጻል ብለዋል።
ከትግራይ ክልል ማለት ነው በተለያየ ሁኔታ የሚወጡ ሰዎች አሉ። እነሱ ሲወጡ ደግሞ ያው ከደህንነት ጋር በተገናኘ ያው የሴኪሪቲ ኢሹም ስላለ ማለት ነው የተለያዩ የክልሉም ሆነ የፌደራል መንግስት የሚያረጋቸው የቁጥጥር ስራዎችም አሉ። እንዲሁም ደግሞ በተለያየ ሁኔታ የሚፈናቀሉ ሰዎች ስላሉ በተመሳሳይ ጉዳይ ያው እነሱን በተለያየ ካምፖች እንዲቆዩ የማድረግ የማጣራትና የመልቀቅ ስራዎች እንደሚሰራ ይታወቃል። ስለዚህ በዚህ ሂደት ላይ ደግሞ እዛ ያሉት ሰዎች ሰብአዊ መብት አያያዝ ላይ ቅርብ ክትትል ኮሚሽኑ እያደረገ ነው። ያሉትንም ግኝቶች መሰረት አድርጎ ከተለያዩ መንግስት አካላት ጋር ከሚመለከታቸው ጋር በጉዳዩ ዙሪያ ውይይት እያደረገ ይገኛል። ስለዚህ እሱንም በተመለከተ ያገኘውን ግኝትና የደረስንበትን ሪፖርት ያው በቅርቡ እናወጣ ይሆናል።
ዋና ኮሚሽነር ዳንኤል በቀለ በአፋር ክልል በሚገኙ የሰመራና የአጋቲና ካምፖች ተይዘው የነበሩት ሰዎች ወደ ቀያቸው መመለስ መጀመራቸውን በበጎ እንመለከተዋለን ብለዋል በመግለጫው። ዶክተር ዳንኤል በካምፖቹ ውስጥ የነበረውን አያያዝ በተመለከተ ከዚህ ቀደም ኮሚሽኑ ያካሄደውን ክትትልና ያወጣውን ሪፖርት በማስታወስ አሁን የተጀመረውን የመመለስ ተግባር አድንቋል። በተመላሾቹ ዙሪያ የሚደረገው ክትትል ግን አሁንም እየቀጠለ እንደሆነ ወይዘሮ ሰላማዊት ግርማይ ለቪኦኤ አስረድተዋል።
ኮሚሽኑ ያው ይሄን ክትትል ከጀመረ አሁን 3 ወር በላይ አልፎታል። ያው በመጀመሪያ ዙር 2 ዙር ክትትሎች አድርጓል። ይሄንን ማስመልክቶ ከዚህ በፊት ያው የተገኙትን ግኝቶች አስመልክቶና አሳሳቢ መሆኑን የሚገልጽ መግለጫ ማውጥቶ እንደነበር ይታወሳል። ከዛ ቀጥሎ ደግሞ ከሚመለከታቸው የክልሉ መንግስትና እንደዚሁም መንግስት ያሉት ድርጅቶች ኃላፊነታቸውን በተመለከተ የሚችሉትን በማድረግ ጉዳዩን ልባት እንዲሰጡት የጉትጎታ የግፊትና እንደዚሁም ደግሞ አንድ ጊዜ በአፋር ላይ በአካል ተገኝተን ከሁሉም ጋር የምክክር መድረክ አድርገን ወደፊት ምንሰራቸውንም መሰረታዊ የሚባሉ አስፈላጊ እርምጃዎችን ተነጋግረን ተለያይተን ነበረ። በዛ መሰረት እንግዲህ እንቅስቃሴዎች ጥሩ አበረታች የሚባሉ ተወስደዋል። አብዛኛውን እልባት እያገኘ ነው። ክትትሉ ግን አሁንም እየቀጠለ ነው። የቆመ ነገር አይደለም። የተወሰነ የሚቀሩ ነገሮች አሉ። እሱንም እየተከታተልን ነው።
ያኔ 9000 ናቸው ብሎ ነበረ የኢትዮጵያ ሰብአዊ መብቶች ኮሚሽን። አሁን ምን ያህል እንደሚመለሱ እንደው መረጃው አለው?
ዝርዝሩን እንግዲህ በጋራ በኮሚቴ ተደርጎ እየተሰራ ነው። እሱን ደግሞ ግኝቱ ያው ይሄ እልባት የሚሰጥበት መንገድ ተካሂዶ አልቆ ማለት ነው የመጨረሻውን ዙር ክትትል ስናደርግ ሙሉ ሪፖርቱን የምናወጣ ይሆናል ማለት ነው።
በሰሜን ኢትዮጵያው ጦርነት ምክንያት በአፋር ክልል አብዓላ፣ ኮነባና በራህሌ ከሚገኙ መኖሪያ መንደራቸው ታፍሰው የተወሰዱ በሺዎች የሚቆጠሩ የትግራይ ተወላጆች ላለፉት 8 ወራት በሰመራና በአካቲና ካምፖች ተይዘው የቆዩ ሲሆን በዚህ ሳምንት ማክሰኞ ዕለት ወደ ቀያቸው መመለስ መጀመሩን የአፋር ክልል ገልጿል። ስሟ እንዳይጠቀስ የጠየቀች አንዲት ተመላሽ የመጀመሪያዎቹ ተጓዦች ማክሰኞ ዕለት በአራት አውቶቡሶችና በሁለት የጭነት መኪኖች ወደ አብዓላ መወሰዳቸውን ለቪኦኤ ተናግራለች። እሷን ጨምሮ ሌሎቹም ወደ ቀያቸው ለመመለስ እየተዘጋጁ መሆናቸውን ጠቅሳ፣ ሆኖም ንብረታቸው በጦርነቱ በመውደሙ ሲመለሱ እርዳታ እንደሚያስፈልጋቸው ገልጻለች። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊው አቶ መሐመድ ሁሴን ደግሞ ለተመላሾቹ ይደረግ ነበር ያሉት ድጋፍና እርዳታ በሚኖሩበት አካባቢም እንደሚቀጥል ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ የተጠቀሱት ዋና ኮሚሽነር ዶክተር ዳንኤልም ለተመላሾቹ የባንክ አገልግሎት እንዲያገኙ መፍቀድን ጨምሮ እየተደረገላቸው ነው ያሉትን ሰብአዊ ድጋፍ በበጎ እንደሚያዩት ተናግረዋል። በሰመራና በአጋቲና ካምፖች የነበሩትን የትግራይ ተወላጆች የመመለሱ ሂደት በ15 ቀናት ውስጥ እንደሚጠናቀቅ የአፋር ክልል አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን መናገራቸውን መዘገባችን የሚታወስ ነው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የክረምቱ ዝናብ በአፋር ክልል ሎጊያ አካባቢ ባስከተለው ጎርፍ 13 ሰዎች መሞታቸውን የአይን እማኝ ነን ያሉ ለአሜሪካ ድምጽ ተናግረዋል። አይሳይታ ደግሞ ወረዳ ውስጥ ደግሞ ከ4200 በላይ አባወራ መፈናቀሉን የወረዳው የእንስሳት የእርሻና የተፈጥሮ ሀብት ጽህፈት ቤት ቢያስታውቅም እስካሁን የተደረገላቸው ድጋፍ እንደሌለ ተፈናቃዮቹ አመልክተዋል። በኤሊድአር ወረዳም ላይ የተከማቸው የጨው ምርት በጎርፍ መወሰዱን ወረዳው አስታውቋል። የክልሉን የአደጋ ስጋት ስራ አመራርና የምግብ ዋስትና ባለስልጣናትን ለማነጋገር የአሜሪካ ድምጽ ሙከራ ቢያደርግም አልተሳካም። መስፍን አራጌ ዝርዝር አለው።
በአውሲረሱ ዞን አሳይታ ወረዳ በርጋ ከሚባል አካባቢ የመጡን ሪሲያሲን የተባሉ አስተያየት ሰጪ ከሰባት ቤተሰቦቻቸው ጋር በጎርፍ ምክንያት ተፈናቅለው ቦካይቱ አካባቢ ከሰፈሩ አንድ ቀን ሆኗቸዋል። አስተያየት ሰጪው ያለመጠለያ ሜዳ ላይ መውደቃቸውንም ገልጸዋል።
ትላንትና ነው ገብቶ እንደዚህ እያደረገን ያለውና መጠለያ የለም። በአሁኑ ሰዓት ላይ ወጥተን ውጭ ያለው ሜዳ ላይ ነው ወልቅ ያለ ነው። አሁን ትምህርት ቤት ባካችሁ እንግዲህ ያስገቡ እንዲያን እየታገልን ነው።
ጎርፉ በቤት ንብረታቸው ላይም ጉዳት ማድረሱን የሚናገሩት አቶ እንድሬስ መንግስት አስፈላጊውን ድጋ ድጋፍ እንዲያደርግላቸው ጠይቀዋል።
የወጣ የለም እንግዲህ ለጊዜው ማለቻ ካለ በስተቀር መጠቀሚያ የወጣ ቃ የለም። ብዙ ነገሮች ቀዘዛውን የቀረቡት መጠለያ ነገር የሚያስፈልገናል። አምግብ ነክ ነገርም ያስፈልጋል። እንግዲህ ያው ሜዳ ያለ ሰው እንግዲህ የሚያስፈልገው ብዙ ነገር የሚያስፈልገው ና መንግስት ያው ነገር ቢያደርግልን።
ከአርቡዳ ቀበሌ ልዩ ስሙ ሱብላ ከሚባል አካባቢ የመጡት አሲያ ከቢር ደግሞ የሰባት ወርና የሁለት ዓመት ህጻን ልጃቸውን ይዘው ነው የተፈናቀሉት። 12 ፍየሎቻቸው በጎርፍ እንደተወሰዱባቸው የሚናገሩት ወይዘሮ ሰው ቤት መጠለላቸውንም ጠቅሰዋል።
አንድ ነጠላ ልብስ ይዘን የወጣ ነው። በርካታ እንስሳት ሞቶብናል። ቤታችን ጥለን የወጣ ነው ነው
ከሰመራ 56 ኪሎ ሜትር ርቀት ላይ ወዳለችው ቦካይቱ አካባቢ በመጓዝ ተፈናቃዮችን በማነጋገር ላይ የነበሩት የማህበረሰብ አንቂው አሎ ያየው ተዘዋውሬ ያየሁት እውነት በጎርፍ የደረሰው ጉዳት እየከፋ መሆኑን ነው ብለዋል።
እንስሳት በጣም ብዙ ሞተዋል። ተዘርተው ፍሬያማ ውጤት ላይ ደርሰው የነበሩ ከፍተኛ ወጪ የወጣባቸው የጥጥ ምርቶች ለዚሁ በውሃ ተበልቷል። ሌላው ደግሞ አመቱን ሙሉ አስቀምጠው የሚበሉት እህል የተከማቹ የእህል ጎተራዎችን እንደዚሁ አጥበው ተወስዷል። በየቦታው አርብቶ አደሩ እየተፈናቀለ በግመል በአህያ ንብረቱን እያጓጓዘ እየወጣ ነው ያለው። ክረምቱ አሁንም ገና ነው። በየቦታው በቃ ማህበረሰቡ የተፈናቀለ ህጻናት ይዘው ልብሳቸውን እዛ ውሃ ውስጥ ጥለው ቤታቸውን ጥለው የሚወጡ ሰዎች በየቦታው ሸራ ነገር ገዝተው ከላይ ዝናብ ነው ከታች ውሃ ነው። በየቦታው ያው ዝናብ ስላለ ጎርፉን አምልጠው የሚወጡበት ቦታ ከተማ ዳርቻዎች አካባቢ ነው እየወጣ ያለው። ማንም ዞር ብሎ ያያቸውም የለም እስካሁን።
ከቤታቸው ተፈናቅለው የወጡት አቶ እንድሪስ ጎርፉ ሌሎች አካባቢዎችን ጭምር ማጥለቅለቁን እና እስካሁን በጎርፍ ተከበው የሚገኙ መኖራቸውንም ጠቁመዋል።
እኛ ትንሽ የተወሰነ ህይወታችን እየዳነ ነው። ከእኛ ደግሞ የበለጣሉ ገላሎ የሚባል ቦታ ያሉ ህዝቦች እነዛ እንግዲህ ምናልባት እንደ ሄሊኮፕተር ይመጣላቸውና ህይወታቸው ቢድን እንጂ አይታሰብም። በጣም ነው ሰው እያፈናቀ ያለው አሁን ጎርፍ አሳይታ ላይ ማለት ነው።
የአቶ እንድሪስን ሀሳብ የሚያጠናክሩት አቶ አሎ በበኩላቸው መንግስት የተለያዩ አማራጮችን ተጠቅሞ በውሃ የተከበቡትን ሰዎች እንዲታደግ ጠይቀዋል።
እስካሁን ያልወጡ አሉ። በውሃ የተከበቡ ቀበሌዎች አሉ። እንግዲህ የተቋረጠባቸው ሩማይቶ ቀበሌ አለ፣ ክርድር አለ፣ አልጋና አለ። አሁን የተቋረጡ ሰዎች ለመውጣት ጀልባዎቹን ነው የመጠቀም ሁኔታ ካልተፈጠረ መውጣት አይችሉ። በቃ የተቆረጡ ናቸው። አሁን የሚነግርህ ሩማይቶ ቀበሌ የሚባል አካባቢ በጎን አውሬም ራሱ እየወጣ ነው ያለው። እሱም እየሸሸ ነው። ህዝቡም አውሬም አንድ ቦታ ነው እየተሰበሰበ ያለው። በእጁ የቀሩ ንብረቶችን ራሱ የመጠበቁ ሂደት ራሱ አዳጋች ነው የሚሆነው።
የአሳይታ ወረዳ እንስሳት እርሻ ተፈጥሮ ሀብት ጽህፈት ቤት ኃላፊ ሙሳ ያሲን ጎርፍ የእርሻ ቦታዎችን በማጥለቅለቅ መንገዶችን ከጥቅም ውጭ በማድረግ የማህበራዊ አገልግሎት ተቋማትን በመሙላት ህዝቡ ማግኘት ያለበትን አገልግሎት እንዳያገኝ ማድረጉን ጠቅሰዋል። ከ4200 በላይ አባወራዎችንም አፈናቅሏል ብለዋል።
በሰበት ቀበሌ በደረሰው በጎርፍ አደጋ ምክንያት ወደ 4200 አባወራዎች ተፈናቅሎ ያለበት ሁኔታ ነው ያለው። ማለት የሰው ህይወት አልሐምዱሊላህ እስካሁን ድረስ የደረሰ ጉዳት የለም። ሌሎች ጉዳቶች ደግሞ ያው ጥናት ላይ ነው ያለ ነው። ንብረቶቹ ኦልሞስት ቋሚ ቤቶች በውሃ የተያዙበት ሁኔታ ነው ያለው። ማህበረሰቡ ንብረት እና ሌሎች ነገሮች ሳይዝ ነው እና በተሻለ ቦታ ወደ ከፍታ ቦታ እየተሰደደ ያለው እና ከዚህ አንጻር ጉዳቶቹን በተደራጀ ዳታ ኦርጋናይዝ አድርገን እንግዲህ የምናሳውቅበት ሁኔታ ይኖራል ማለት ነው።
ተፈናቃዮች እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይናገራሉ። አቶ ሙሳ በበኩላቸው በቁጥር ያስቀመጡት መጠን ባይኖርም በወረዳው አቅም ለመርዳት ሙከራ እየተደረገ መሆኑን ጠቅሰዋል። ተጨማሪ ጥናቶችና በጥናቱ ላይ የተመሰረተ ድጋፍም እንደሚደረግ አመልክተዋል።
የተደራጀ ሪፖርት ለሚመለከተው አካላት ጋር ሪስፖንስ እንዲደረግ የማድረስ ስራዎቹ ሲሰራ ነው የቆየ ነው። ወረዳ ደረጃ የተወሰኑ ባለው ሪሶርስ እየተንቀሳቀስ ነው ያለ ነው። ክልል መንግስት ሪስፖንስ ለመስጠት ቲሞችን ወደኛ በመላክ አስፈላጊ የሆኑ ጥናቶች ተደርገው በአጭር ጊዜ ውስጥ ያለው ሪሶርስ ሞቢላይዝ እንደሚያደርጉ ነው።
እንደ ማህበረሰብ አንቂው ግን ችግሩ ያለምንም መፍትሄ ለሶስት ተከታታይ ዓመታት ዘልቋል።
ምንም መፍትሄ ሳያገኝ በየአመቱ ሚኒስትሮች፣ ቢሮ ኃላፊዎች፣ ከፍተኛ የመንግስት ሹማምንቶች እየመጡ ከዚህ በኋላ አይደገምም ብለው የሄዱት እልባት እንሰጣለን፣ ወንዙ ከዚህ በኋላ ማህበረሰቡ አያፈናቅልም ብለው ቃል የገቡት ስራ ሳይሰሩ ይኸው ከ2012 ጀምሮ 2013 ተወስደዋል። ይኸው 2014 ድጋሜ እንደዚህ መጥለቅለቅ አደጋ እንዲከሰት መንስኤ ሆኗል።
አቶ ያዮ ለችግሩ መከሰት መንግስታዊ መዋቅሩ የሰጠውን አነስተኛ ትኩረት በመክንያትነት ያነሳሉ።
የፌዴራል መንግስትም የክልሉ መንግስትም ለዚህ ለታችኛው ውሃ ተቀባይ ለሆነው ተፋሰስ ትኩረት ሰጥተው እየሰሩ አይደለም። ቀደም ብሎ ከክረምት በኋላ ባሉት 10 ወራቶች ስራ አለመስራታቸው ችግር ነው። ተመሳሳይ ችግር በየአመቱ እያስተናገደ የሚኖር ማህበረሰብ ነው ያለው። ቀደም ሲል በ2013 ላይ ወንዙ አቅጣጫ የቀየረባቸው ቦታዎችን ብቻ ነው ለመዝጋት የተደረገው። ተነጥለው የተሰሩ ስራዎች የውሃ ተቀባይ የሆነው ታችኛው ተፋሰስ ላይ ከፍተኛ አደጋ በአሳይታና ሳምቦ ላይ ከአቅም በላይ የሆነ ውሃ እንዲከሰት ምክንያት ሆኗል።
በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ደበበ ዘውዴ በአንጻሩ ጎርፉ ሊመጣ እንደሚችል ቅድመ ግምት እንደነበር ይገልጻሉ።
ጎርፉ እንደሚመጣ ይታወቃል። ጎርፉ እንደሚመጣ ሲታወቅ እኮ ከዚያም አካባቢ ምናልባት ነገ ተነጎዳ የሚለው ነገር ካልሆነ በስተቀረ የሚመጣውን ነገር አውቆ ሰዎችን ማንቀሳቀስ፣ የጉዳቱ ሁኔታ መቀነስ የሚቻልበት ስራም ተሰርቷል። ከዚያ ውጭ ግን ቅጽበታዊ ሆኖ የሚደርሱ አደጋዎች እንዳሉ ሊታወቅ ይገባል። ድሬዳዋን ጨምሮ የጎርፍ አደጋ እንደሚከሰት ቅድመ መረጃው አለ። መረጃውን መሰረት አድርጎ ግን የመዘጋጀት የሁሉም ሴክተር መስሪያ ቤቶች እንዲሁም ኃላፊነቱ የሚመለከታቸው አካላት እንደሆኑ ሊታመንበት ይገባል። ያ ዝግጅቱ አለ። ዝግጅቱ ኖሮ ግን ቅጽበታዊ አደጋም ሊደርስ እንደሚችል ሊታወቅ ይገባል።
የክልሉ አደጋ መከላከል ስጋት አመራርና ምግብ ዋስትና ማስተባበሪያ ኮሚሽን የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር አይዳ ሂስ ያሲን በስልክ መስመራቸው አግኝተናቸው ለማናገር ፈቃደኛ ከሆኑ በኋላ ስልካቸውን ባለማንሳት ለጥያቄያችን ምላሽ ሳይሰጡ ቀርተዋል። ይህ በእንዲህ እንዳለ በሰመራ ሎጊያ ከንቲባ አስተዳደር ሎጊያ ክፍለ ከተማ ውስጥ ከቀናት በፊት ጎርፍ ባስከተለው ጉዳት የ13 ሰዎች ህይወት ማለፉን አቶ አሎ ጠቁሟል።
ወደ 13 የሚሆኑ ሎጊያ ከተማ ድልድይ ላይ ኪና እንደዚህ ጎርፍ ወስዶ ነው የሞቱት።
መቼ ነው ይሄ የሆነው?
ሰዎች ከሞቱ 2 ቀን ይሆናል።
በኤሊዳር ወረዳ በዶቢ ጨው ማምረቻ ስፍራ ከ30 ዓመት በላይ በአምራችነት እንደቆዩ የሚናገሩት አስ መሐመድ የተባሉ አስተያየት ሰጪ 96 ሚሊዮን ብር የሚያወጣ የጨው ምርታቸው በጎርፍ እንደተወሰደባቸው ለአሜሪካ ድምጽ ተናግረዋል።
300 ሺህ ኩንታል ጎርፍ ወስዷል። ጨው 96 ሚሊዮን
96 ሚሊዮን የሚገመት ነው።
አዎ፣ ጨው ብቻ ከደዶቢ በለሀፍ ሀነፍ ጎድማይቱ ደሲ በጠቅላላ አንድ ያቀራ የለም። ይሄ ነው መባል አንችልም። ጨው የምንሰራው የነበርንበት ተቆፍረን ጉድጓዶችም ሆኖ ሌላም ሆኖ ዛሬ ይሄ ነው ማለት አንችልም። ሁለተኛ ወጪ ያስፈልጋል።
የኤሊዳር ወረዳ መንግስት ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ባወጣው መረጃ ከ300 ሺህ ኩንታል በላይ የጨው ምርት በጎርፍ መወሰዱን አረጋግጧል። በአካባቢው ከ300 በላይ ባለሀብቶች በጨው ማምረት ተግባር ላይ ተሰማርተው እንደሚገኙ ያመለከተው መረጃው ከእነዚህም 200 የሚሆኑት በጎርፉ ምክንያት ኪሳራ እንደደረሰባቸው አመልክቷል። የተንጣለለው ውሃ ደርቆ ስራ ለማስጀመር እስከ 3 ወራት ሊወስድ እንደሚችል ያመለከተው ዘገባው በእነዚህ ጊዜያት ውስጥ አምራቹንና መንግስትን በ100 ሚሊዮን የሚገመት ገቢ ያሳጣል ብሏል። አቶ አስ በየአመቱ ተመሳሳይ የመንግስት ምላሽ እየተሰጠን በተመሳሳይ ችግር እየተጎዳን ነው ሲሉ ቅሬታቸውን ገልጸዋል።
በየአመቱ ጎርፍ የወሰደ ነው። በጣም ብዙ ጊዜ ነኛ የተሰቃየ ነው። የመንግስት በኩል ብዙ ጊዜ ምንም እገዛ አላገኘንም።
ክረምቱን ተከትሎ በሚፈጠረው የአዋሽ ወንዝ ሙላት ምክንያት በርካቶች ከቤት ንብረታቸው ሲፈናቀሉ ለሞትና አካል ጉዳት የሚዳረጉትም ብዙዎች እንደሆኑ ይነገራል። ከዚህ በተጨማሪ መሰረተ ልማትና ህዝባዊ ተቋማት ላይ የሚደርሰውም ጉዳት የከፋ እንደሆነ ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ሶማሌና አፋር ክልልን ለብዙ ዓመታት ሲያወዛግቧቸው የነበሩ 3 ወሰን አጋሪ ከተሞች ውስጥ በተቀሰቀሰ ግጭት ነዋሪዎች ተፈናቀሉ። በሶማሌ ክልል በኩል የሚገኙ ነዋሪዎች የአፋር ክልል ልዩ ኃይሎች ድንገት ፈጽመውታል ባሉት ጥቃት ሰዎች እንደተገደሉና 60,000 ነዋሪዎች ተፈናቅለው ነዋሪዎች ለችግር መዳረጋቸውን ገልጸዋል። በአፋር በኩል የአካባቢው ነዋሪና የቀድሞ የክልሉ አመራር አባል አቶ አብዱ አሊ በበኩላቸው በሶማሌ ክልል በኩል ደርሶብናል ያሉት ጥቃት አጸፋ ምላሽ እንዲሰጡ እንዳስገደዳቸው ተናግረዋል። በጉዳዩ ላይ ከፌዴራል መንግስት በኩል ምላሽ አለማግኘቱን ጠቅሶ ዘገባውን ያደረሰን አዲስ ቸኮል ዝርዝሩን ያቀርበዋል።
የወንዱፎ ከተማን ነዋሪ መሆኑን በስልክ የገለጸልን አቶ ማዲ ለድዬ የአፋር ክልል ዩኃይል አባላት ፈጽሞታል ያለውን ጥቃት ሸሽቶ ከከተማዋ 7 ኪሎ ሜትር ርቀት ጫካ ውስጥ እንደሚገኝ ተናግረዋል።
በጦርነት የገቡት እንዲያውም ጦርነት ብቻ አይገልጸውም። በመሳሪያው ምን አይነት መሳሪያ እንዳለሆ አናኛ አናውቅም። እዛው ፌዴራልንም ያለው መከላከያም ስር ያለን እኛ በማንም በምን ማናውቀው ሁኔታ ነው በቃ ቲቲቲ ተርግቶ እዛ ጋር ከስንት ሺህ በላይ ህጻናትና እናቶችን የማጨፈጭፍቶ ነው። እኛ የተረፈ ነው አሁን ሜዳ ላይ ጥለን ያለ ነው።
አሁን የት ነው ያላችሁት?
አሁን ጫካ ነው ያለን ነው አሁን ከወንዱፎ አሁን ወደ 7 ኪሎ ሜትር ርቀናል። አሁን
የሲቲ ዞን ነዋሪ በመሆኑ በሲቲ ዞን ኤረር ወረዳ አስቡሌ በተባሉ አካባቢ የሚገኙ ተፈናቃዮችን በበጎ ፈቃደኝነት በማገዝ ላይ እንደሚገኝ በስልክ የገለጸልን ኡስማን መረብ እርሱ ከሚገኝበት አስቡሌ በተጨማሪ ድዌ፣ ኢድሌ እና ገርባድ በተባሉ አካባቢዎችም ተፈናቃዮች ተበታትነው እንደሚገኙ ገልጸዋል።
እስካሁን ድረስ ህዝቡ እየሰበሰብን ያለ ነው። በዛ ላይ ትራንስፖርቴሽን የለም። ትራንስፖርቴሽን ደግሞ ምንድነው ኃይለኛ ዝናብ አለ። ህዝቡ እስካሁን ምንም ያገኙት ነገሮች የለም። ህዝቡ ሜዳ ላይ መንገድ ላይም እየተሰቃየ ነው ያለው። በጣም በርካታ ችግሮች ላይ ናቸው። አሁን እኛ በመኪና አንዳንድ ቦታዎች የሚቻሉና መድረስ የሚቻሉ አካባቢዎች ላይ እየደረስን እዛ የተፈናቀሉ ሰዎችን አንድ ቦታ ምግብም አንዳንድ የእንክብካቤ ነገሮች እንዲያገኙ መሰረታዊ ነገሮች። እነዚህ ሰዎች ደግሞ መቼም ያው ከተማ ላይ ነው የሚኖሩ የነበሩ ሰዎች ስለሆነ ያው የገጠር ሁኔታ ያጋጠማቸው ብዙ ችግሮች። ህዝቡ ግን እስካሁን ጫካ ላይ እየሞተ ነው ያለው። ህዝቡ ጫካ ላይ እየተሰቃየ ነው ያለው።
የይገባኛል ጥያቄ ሲነሳባቸው የቆዩት ገዳማይቱ ወይም ገርበይሴ፣ አዳይቱና አንዱፎ ከተሞች ላለፉት 4 ዓመታት በተለያየ ጊዜ በተቀሰቀሱ ግጭቶች በሁለቱም በኩል ቁጥራቸው የበዛ ሰዎች መገደላቸውን ስንዘግብ መቆየታችን ይታወሳል። በመጨረሻም የሁለቱ ክልል ልዩ ኃይሎች ወደ አካባቢው እንዳይገቡና የከተሞችን ጸጥታም የፌዴራል መንግስት እንዲጠብቅ ተስማምቶ የነበረ ቢሆንም አሁንም የስምምነት እየተጣሰ የነዋሪዎች ህይወት በመቀጠፍ ላይ እንደሚገኝ ነዋሪዎቹ ተናግረዋል። ከተፈናቃዮቹ በኩል የሚቀርበውን ወቀሳ በተመለከተ ከአፋር ክልል የጸጥታና የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊዎች እንዲሁም ከሲቲ ዞን አጎራባች የሆነው የአፋር ክልል ዞን 3 መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታን በጽሁፍም መልእክት ጭምር ለማግኘት ያደረግነው ሙከራ አልተሳካም። ሆኖም የአካባቢው ነዋሪና የቀድሞ የክልል አመራር አባል አቶ አብደዋሊ የተጠቀሱ 3 ቀበሌዎች በአፋር ክልል ልዩ ኃይሎች ቁጥጥር ስር መሆናቸውን ገልጸው በሶማሌ ክልል በኩል ደርሶብናል ያሉት ጥቃት የአጸፋ ምላሽ እንዲሰጡ እንዳስገደዳቸው ተናግረዋል።
ግጭቱን የቀሰቀሱት የሶማሌ ልዩ ኃይሎች ናቸው። ያንጉዲ የሚባል ቦታ ላይ ነው የአፋር አርብቶ አደሮች ላይ ጥቃቱን በዙ 23 የተገዛ ጥቃት የከፈቱት አርብቶ አደሮቹ እነዛን የሶማሌ ልዩ ኃይሎች እነዛን መሳሪያዎቻቸውን ቀምተው ከቦታቸው ላይ ሲገፏቸው ከልዩ ኃይሎቹ ጋር አብረው ነው የተነሱት። ሪሳ እነዚህ ሪሳዎቹ የነበሩት ማለት ነው። እንዳለ አፋር ልዩ ኃይል አንድም ሳይቀር ስልጠና ላይ ገብተው እንዳሉ ያውቃሉ። ያችን አጋጣሚ ሁለቱን አጋጣሚ ተጠቅመው ይህንን ቦታ ለመቆጣጠር ነበር እነሱ ጦርነቱን የከፈቱት።
የአፋር ክልል ልዩ ኃይል አባላት ግድያ ፈጽመዋል መባሉንም አስተባብለዋል።
የሶማሌ ልዩ ኃይልና የተጣሉት የአፋር አርብቶ አደሮች ናቸው እንጂ ጭራሽ አንተ እኮ ወታደሮቹ ሳይኖሩ ሲቪሎቹ ብቻ ቢኖሩ ነበር ሲቪል ተገደለን ከቦታው ተፈናቀለ የሚባለው። ግን ከፊት ለፊት ከሌላ መከታ አድርጎ ያለው ሲቪል ወታደር ሲሸሽ እያየ አይጠብቅም። ችግሩን ያጦዘው የሶማሌ ክልል የመሬት ይገባኛል ጥያቄ ነው እንጂ ከዚህ በፊት በዚህ ደረጃ አልነበርም። ሁለቱ ክልሎች ጉዳይ
የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ የሆኑት አቶ አብዱልፈታ መሐመድ ለተፈናቃዮች ምግብና ምግብ ነክ ያልሆኑ እርዳታዎችን ለመስጠት ጥረት እየተደረገ መሆኑን ገልጸው፣ ነገር ግን ተፈናቃዮች ወደሚገኙበት ቦታ በተሽከርካሪ መግባት አለመቻሉ ሁኔታውን ከባድ እንዳደረገው ገልጸዋል።
ፈልጋቸው ድጋፍ ደግሞ ምግብና ምግብ ያልሆኑት ሸልተር ለንፉራይ ተምስ ተኛ ፈለገው ያሉ እሱ ነው እና መንግስት የፌደራል መንግስት እና መንግስት ያልሆኑት ድርጅቶች ድጋፍ ያስፈልገናል። በተለይ በአክሰስ የሚመለከተው ነው በጣም አሁን አስፈላጊ የሆነች። አሁን በመሬት ላይ መግባት አንችልም። የፌደራል መንግስት የአደጋ ስጋት ስራ ኮሚሽን ለጥያቄ ሲፈን ነበር በአካልም ተነጋግረናል። እሱም ድጋፍ እየጠበቁ ነው አሁን ሄሊኮፕተር እንዳደርሱና ምግብና ይሄ ምግብ ያልሆኑትም ድጋፍ እንዲያደርጉት በእነሱ በኩል በእኛ በኩል ያለን ሪሶርስ ለማድረስ እየሞክርን ነው።
በሌላ በኩል በክልሉ ፕሬዚዳንት ሙስጠፋ መሐመድ የሚመራ የልዑካን ቡድን ሲቲ ዞን ለሚገኙ ተፈናቃዮች ድጋፍ ለማድረግ በማስተባበር ላይ እንደሚገኝ የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ትላንትና ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የ አርብ ምሽት ዝግጅታችን እንደቀጠለ ነው። ምዕራብ ትግራይ ወይም ወልቃይ ተብሎ የሚጠራው አካባቢ ወደ 2 አመት ለሚጠጋ ጊዜ ቆየውን የእርስ በርስ ጦርነት ለማስቆም በሚደረገው የሰላም ንግግር ወቅት አጨቃጫቂ ጉዳይ እንደሚሆን ይተበቃል ሲል የአሜሪካ ድምጹ ሄነሪ ዊልኪንስ ከአዲ ረመጽ ባጠናቀረው ዘገባ አመልክቷል። ዘገባው ከፌደራል መንግስቱ ጋር የወገኑ ኃይሎች አሁን ስፍራውን እንደሚቆጣጠሩ ጠቁሞ የትግራይ ኃይሎች ግን የሰላም ንግግሩን ወደፊት ለማስኬድ አካባቢው ወደ ትግራይ መመለስ አለበት እያሉ ነው ብሏል። የሁለቱንም አቋም አስመልክቶ ሄነሪ ዊልኪንስ ያደረሰን ዘገባ እንግዱ ወልዴ ያቀርበዋል።
አጨቃጫቂ በሆነው ምዕራብ ትግራይ ወይም በአማራው ወገን ወልቃይት ተብሎ በሚጠራው አካባቢ የሚገኘውን አዲረመጽ ከተማ አቅራቢያ ያለውን ኮረብታማ ቦታ ባለስልጣኖቹ ለቪኦኤ አስጎብኝተዋል። እነርሱ እንደሚሉት አካባቢው በሰባዎቹ መጨረሻና በሰማንያዎቹ መጀመሪያ በህወሓት ቁጥጥር ስር የነበረና ሰዎች በጅምላ የሚታሰሩበት ቦታ ነበር። ያኔ በዚህ ዋሻ እነርሱና ሌሎች የአማራ ተወላጆች በማንነታቸው ምክንያት በህወሓት ስቃይ ይደርስባቸው ነበር ብሏል ራሱን እማኝ እንደሆነ የተናገረው ቸሩ ገብረ ማርያም። ቸሩ ይህን ቦታ ከ1970ዎቹ ጀምሮ እንደሚያውቀው ይናገራል። ከጓደኛው ጋርም ለአንድ ዓመት ከሰባት ወር ታስሮበታል። ከአየር ጥቃት ለመደበቅ ቀን ቀን ዋሻ ውስጥ እናሳልፍ ነበር ብሏል።
እና ብዙ ስቃይ ነው ያለፈ ማለት ነው። አሁን መግለጹ ያስቸግራል ማለት ነው። ከዚህ የተቀነሰ ያወጡ ነው የሚገድሉ ማለት ነው። እኛ እዚህ የቀረነ ደግሞ እንደገና ደግሞ ወደ ሌላ ቦታ ነው የወሰዱ።
የምዕራብ ትግራይ ወይም የአማራ ክልል መንግስት እንደሚጠራው የወልቃይት ታሪክ ውስብስብ መሆኑን የዊልኪንስ ሪፖርት ይተርካል። በጥቅምት 2013 ጦርነቱ ሲጀመር የአማራ ኃይሎች አካባቢውን መቆጣጠራቸውን ይጠቁምና ህወሓት በ1980ዎቹ መጀመሪያ ላይ አካባቢውን ወደ ትግራይ መቀላቀሉን፣ አካባቢው ግን በታሪክ የነርሱ እንደነበር እንደነገሩት ያብራራል። መንግስት አካባቢውን በአስቸኳይ የአማራ ህጋዊ አካል እንዲያደርግም እንደሚጠይቁ ዘገባው አመልክቷል። 2 ዓመት ለሚጠጋ ጊዜ የቆየውን የእርስ በርስ ጦርነት ለማስቆም የሚደረገው የሰላም ንግግር የመሆን እድሉ ከፍ ያለ ቢመስልም የአማራም ሆነ የትግራይ መሪዎች አካባቢው በቁጥጥራቸው ስር መሆን እንዳለበት ይናገራሉ። ተንታኞች ደግሞ ጉዳዩ በድርድሩ ወቅት ወሳኝ ሚና እንደሚጫወት ያትታሉ። ከኢንተርናሽናል ክራይሲስ ግሩፕ ዊሊያም ዴቪድሰን በዚህ ላይ የሚሉት አለ።
This is what we describe as a zero-sum dispute at
the International Crisis Group ውስጥ የዜሮ ድምር ጭቅጭቅ የምንለው እንዲህ አይነቱን ነገር ነው። እናም ለዚያ ነው ችግሩን ለመፍታት የሚከብደው። ብዙ አይነት አስታራቂ መፍትሄዎች ልናመጣ እንችላለን። የጋራ አስተዳደር፣ ራስ ገዛ አስተዳደር፣ ፌዴራል አስተዳደር ወዘተረፈ። ነገር ግን በሁለቱም ወገን ተቀባይነት ያለው እንዲህ አይነት የፖለቲካ ስምምነት ላይ ይደረሳል ብለን በአሁኑ ወቅት ማሰብ ከባድ ነው።
በአማራው ወገን አካባቢው በታሪክ የነርሱ እንደሆነ አድርገው የሚያነሱት ጥያቄ አያስኬድም የሚሉ ጉዳዩን የሚከታተሉ ባለሙያዎች አሉ። ምክንያቱም የኢትዮጵያ ሕገ መንግሥት አካባቢው የትግራይ አካል እንደሆነ ይናገራልና ይላሉ። ፕሮፌሰር ያን ኒሰን ከገንት ዩኒቨርሲቲ።
የኢትዮጵያ ሕገ መንግሥት ታሪክን የሚያጣቅስ የባለቤትነት ጥያቄን አይቀበልም። ይህን ካርታ በዘመናት ውስጥ ምን እንደሚመስል ተመልክቻለሁ። በየአምሳ ዓመቱ ድንበሩ ተቀይሯል። ስለዚህ የትኛውን ታሪክ ነው የምትመለከተው? የትኛውን ነው ከግምት ውስጥ የምታስገባው?
የጎንደር ዩኒቨርሲቲ ተመራማሪዎች በህወሓት አገዛዝ ወቅት እዚያ ባለ ካምፕ ውስጥ የተገደሉ እስረኞች ናቸው የሚሏቸውን አጽሞች እየቆፈሩ በማውጣት ላይ ናቸው። ብዙ አማሮች አካባቢው በአማራ ክልል ስር መተዳደር አለበት የሚሉት ባለፉት ጊዜያት ተፈጽመዋል በሚሏቸው እንዲህ አይነት የጭካኔ አድራጎቶች ምክንያት መሆኑን ይናገራሉ። በአማራ ክልል ስር ባለው ዩኒቨርሲቲ የሚካሄደው ይህ የአስክሬን ምርመራ ከሌሎች ባለሙያዎች ትችት እንደገጠመው ተሰምቷል። ፌዴራል መንግስቱ ለፕሮፓጋንዳ እየተጠቀመበት እንደሆነ እየተናገሩ በመቃብሩ ላይ የሚካሄደው ቁፋሮ በቅርቡ በተካሄደው ጦርነት በትግራይ ተወላጆች ላይ በአካባቢው ተፈጽሟል ከሚባለው አድራጎት ክስ ጋር መገጣጠሙን በጥያቄ ያነሳሉ። ገለልተኛ ተመራማሪዎች ደግሞ ቦታውን እንዲመለከቱ አልተፈቀደም። የቀድሞ ተመራማሪና አሁን የአሜሪካ የአማራ ማህበር የሚባል የሚሰራው ለትርፍ ያልሆነ በአማራ ተወላጆች ላይ የተፈጸሙ በደሎችን እየተከታተለ የሚሰንድ ድርጅት ባልደረባው ሆነ ማንደፍሮ በመቃብሩ ስፍራ የሆነውን ለማወቅ ሳይንሳዊ የፎረንሲክ ምርመራ ዘዴ አለመጠቀማቸውን አልካዱም።
ወደፊት እንደሚሆን ተስፋ አለኝ። አሁን ግን የጅምላ መቃብር ያሉባቸውን ቦታዎች በመለየት ላይ ነን።
እንደ ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናል ያሉ የሰብአዊ መብቶች ተሟጋች ቡድኖች አካባቢውን የአማራው ወገን በ2013 ዓ ም ከተቆጣጠረ ወዲህ በትግራይ ተወላጆች ላይ ጥቃትና በኃይል መፈናቀል እየደረሰባቸው ነው ይላሉ። የምዕራብ ትግራይ ወይም ወልቃይት ጉዳይ በሰላም ንግግሩ ሊኖረው ስለሚችል አንድምታ የተጠየቁት የህወሓት ቃል አቀባይ አስተያየት ከመስጠት መቆጠባቸውን ባልደረባዬ ሄንሪ ዊልኪንስ አክሎ ጠቁሟል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን በየዕለቱ ከምሽቱ 3 ሰዓት ጀምሮ ወደ እናንተ የሚደርሰውን የአሜሪካ ድምጽ ዝግጅታችንን ነው። የአሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የጤና ሚኒስቴር ከመቶ ሺህ በላይ ለሚሆኑ አቅመ ደካሞችና ጎዳና ላይ ለሚኖሩ ሰዎች ነጻ የሕክምና አገልግሎት የሚሰጡ ባለሙያዎችን በመላ አገሪቱ ሊያሰማራ መሆኑን የኢትዮጵያ ጤና ሚኒስቴር አስታወቀ። አገልግሎቱ በጤና ተቋማትና ጊዜያዊ ጤና ጣቢያዎች ውስጥ የሚሰጥ መሆኑን የጠቆሙት የጤና ሚኒስትሯ ዶክተር ሊያ ታደሰ በምርመራ ወቅት የተሻለ ሕክምና እንደሚያስፈልጋቸው የሚለዩ ህሙማንን ወደ መንግስት ሆስፒታል በመላክ የጤና አገልግሎት እንዲያገኙ ይደረጋል ብለዋል። ሚኒስትሯ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ተከታዩን ዘገባ ልካለች።
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ እንዳሉት የነጻ ሕክምና አገልግሎት የሚሰጠው ከነሐሴ 16 እስከ ነሐሴ 21 2014 ዓ.ም ነው። ለአቅመ ደካማዎች መክፈል ለማይችሉና በጎዳና ላይ ለሚኖሩ ዜጎች ነጻ የምርመራና የሕክምና አገልግሎት ለመስጠት ዝግጅት ተጠናቋል ነው ያሉት። በበጎ ፍቃድ አገልግሎቱ በዘመቻ መልክ 100,000 ዜጎችን ለመድረስ መታቀዱንም ተናግረዋል።
ጤና በመሰረቱ ራሱ ሰብአዊ አገልግሎት እንደሆነ ይታወቃል። ነገር ግን ለየት ባለ መልኩ በዚህ ሰዓት በዘመቻ ተደራሽ ለማድረግ በተለይ ደግሞ የመክፈል አቅም የሌላቸው አቅመ ደካሞችን እንደዚሁም በጎዳና ላይ የሚገኙ ወገኖቻችንን ተጋላጭ የሆኑ ህብረተሰብ ክፍሎችን ተደራሽ ለማድረግ ያለመ ነው። ለመቶ ሺህ ዜጎች የነጻ ምርመራ እንደዚሁም አስፈላጊ ሆኖ ሲገኝ ሕክምናን ጨምሮ ይሰጣል። በምርመራው ተጨማሪ ከፍተኛ ሕክምና ወይም ምርመራ የሚያስፈልጋቸው ከተገኘ ወደሚመለከታቸው ጤና ተቋማት የሚላኩ ይሆናል። በዚህ ዘመቻ የሚሰጡ አንደኛው በተለያየ ቦታዎች የተጠናከረ የሆነ የጤና ትምህርት ይሰጣል። በተለይ ተላላፊና ተላላፊ ባልሆኑ በሽታዎች ላይ ትኩረት በማድረግ የውሃ ወለድ በሆኑ በሽታዎች ዙሪያ ሌሎች ወባ፣ ኤችአይቪ፣ ቲቪ፣ ኮቪድ፣ የካንሰርና ሌሎች ትኩረት የሚሹ የጤና ጉዳዮች ላይ ሰፊ ትምህርት የሚሰጥ ይሆናል። ምርመራን በተመለከተ የደም ግፊት ምርመራ፣ የደም ስኳር፣ ከአንገት በላይ ምርመራ፣ የአይን፣ የቆዳ ምርመራ፣ የስነ ምግብ ምርመራ፣ የቲቪ፣ የአይምሮ ጤናና ሌሎች የጤና አገልግሎቶችን የሚያካትት ይሆናል።
በዚህ የበጎ ፍቃድ ተግባር ላይ በርካታ የጤና ባለሙያዎች የሚሳተፉ መሆኑን የገለጹት ዶክተር ሊያ አገልግሎቶቹ የሚሰጡባቸው ቦታዎችንም ጠቅሰዋል።
እነዚህ ምርመራዎች የሚሰጥባቸው መንገዶች በተለያዩ መልክ ይሆናል። በአንዳንድ ቦታዎች ተንቀሳቃሽ የሆኑ የህክምና ቡድኖች በሞባይል ክሊኒኮች የሚሰጧቸው ይሆናሉ። አንዳንድ ቦታዎች ጊዜያዊ የህክምና መስጫ ጣቢያዎች ወይም ድንኳኖች ተተክለው የሚሰጡ ይሆናል። በሶስተኛ ደረጃ ደግሞ በተለያዩ የመንግስትና የግል መንግስታዊ ያልሆኑ የጤና ተቋማት ውስጥም በተመረጡ ተቋማት እነዚህ አገልግሎቶች የሚሰጡ ይሆናል። በዚህ አገልግሎት በጎ ፍቃድ አገልግሎት ውስጥ የሚሳተፉ በርካታ አይነት ባለሙያዎች ከስፔሻሊስት ሐኪሞችና ሐኪሞች ጀምሮ የጤና መኮንኖች፣ ነርሶች፣ የላብራቶሪ የፋርማሲ ባለሙያዎች፣ የስነ ምግብ ባለሙያዎችና ሌላው የጤናው ዘርፍ ባለሙያዎችና ሰራተኞች የሚሳተፉ ይሆናል። ስለዚህ እንግዲህ ህብረተሰቡ ይህንን በማወቅ በተለይ ደግሞ መክፈል የማይችሉና አቅመ ደካማ የሆኑ እንደዚሁም በጎዳና ላይ ያሉ ወገኖቻችን የዚህ እድል ተጠቃሚ እንዲሆኑ ጥሬን እያቀረብኩ በዚህ ፕሮግራም የሚሳተፉ የሚያስተባብሩ የጤናው ዘርፍ አመራሮች፣ ባለሙያዎች፣ ሰራተኞችና ተቋማት እንደዚሁም ሌሎች አጋር አካላትን ከልብ የመነጨ ምስጋናዬን በራሴና በጤና ሚኒስቴር ስም ማቅረብ እፈልጋለሁ።
በአመት በበጎ ፈቃደኝነት ከሚሰጠው የጤና አገልግሎት ጎን ለጎን ከፍለው መታከም ለማይችሉ ዜጎች ስለሚሰጠው ሕክምናም አብራርተዋል።
ወዲያው ሕክምና መሰጠት የሚችሉ ህመሞች ካሉ እዛው የሚሰጡ መድኃኒቶች ይኖራሉ። እዛው በነጻ የሚሰጡ መድኃኒቶች ይኖራሉ። አንዳንድ ግን ህክምናዎች ሰፋ ያለ ህክምናና ምርመራ የሚፈልጉ ከሆነ ደግሞ ወደ ሌላ ተቋማት ቀጣይ ህክምና እንዲያገኙ ሪፈር የሚደረጉበትና እንዲቀናጅ ያንን የሚደረግበት ድጋፍ ይኖራል ማለት ነው። በቀጣይነት ግን እነሱን ድጋፍ ለማድረግ እንግዲህ ባለው የጤና ስርዓት ውስጥ እንዲካተቱ ነው የሚደረገው። በዛ ወቅት ግን በተወሰኑ ህክምናዎችን ግን መድኃኒት እንዲያገኙ ይደረጋል ማለት ነው። ይህንን አይነት የበጎ ፍቃድ አገልግሎት ደግሞ እንዴት ብለን ነው ቀጣይነት የምናደርግበት የሚለውንም እኛም በሂደት ለማጠናከር የምንሰራበት ይሆናል። ካለው ሲስተም ጋር አቀናይተን የበለጠ የምናጠናክራቸው ነገሮች ቢኖሩም በተወሰነ ጊዜ ግን እነዚህ ማህበረሰብ ክፍሎች በተለይ ተደራሽ ያልሆኑትን በዚህ መልኩ ብቻ ሳይሆን ቀጣይነት ባለው መልኩም ተደራሽ ማድረግ ስለሚያስፈልግ የጤና መድን ስርዓቱም ጋር ከሌሎችም ጋር አቀናይቶ እነሱን ተደራሽ ማድረግ አንዱ አጀንዳችን ይሆናል ማለት ነው።
በምርመራው ወቅት ተጨማሪ ከፍተኛ ሕክምናና ምርመራ የሚያስፈልጋቸው ወደሚመለከታቸው የጤና ተቋማት እንደሚላኩና ተጨማሪ አገልግሎት እንዲያገኙ እንደሚደረግ እንዲሁም ይህ ዘመቻ የጤና አገልግሎትን ከመስጠት ባለፈ የህብረተሰቡን የጤና ንቃት የማሳደግ ሚና እንዳለው የተናገሩት ዶክተር ሊያ ህብረተሰቡ እድሉን እንዲጠቀምም ጥሪ አቅርበዋል። ባለፉት 4 ዓመታት የበጎ ፍቃድ አገልግሎት በተለይም የክረምት የበጎ ፍቃድ አገልግሎት ሲሰጥ መቆየቱን ሚኒስትሩ አስታውቋል። በጤና ሚኒስቴርና በሌሎችም ተቋማት የተለያዩ የክረምት በጎ ፍቃድ ስራዎች በስፋት እየተከናወኑ እንደሚገኙ ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዛሬ በክርስትና እምነት ተከታዮች ዘንድ የሚከበረው የደብረ ታቦር ወይም ቡሄ በዓል ነው። እለቱ ኢየሱስ ክርስቶስ 3 ደቀ መዛሙርቶቹን ይዞ ወደ ደብረ ታቦር ተራራ የወጣበት ከመሆኑ በተጨማሪ በኢትዮጵያ የክረምቱ ወቅት አልፎ ወደ መጸው ወደ ብርሃን እንደ መሸጋገሪያ ምልክት ተደርጎም ይቆጠራል። ቡሄ የሚለው ስያሜ የመጣው ከዛ ነው። ቡሄ ማለት ተገለጠ ወይም ገላጣ የሚል ትርጉም አለው። በኢትዮጵያ በከተማና በገጠር በዓሉን ልጆች ጅራፍ ገምደው በማስጮ በጭፈራ እንዲሁም በዝማሬ እናቶች ሙልሙል ዳቦ በመጋገር እንዲሁም ሰዎች ተሰብስበው ችቦ በማብራት ያከብሩታል። ይህን ባህላዊና ሃይማኖታዊ መሰረት ያለው በዓል በወጉ ተጠብቆ ዓመታትን ይሻገር ዘንድ ለወጣቶች ስልጠናና ድጋፍ ከሚያደርጉት መካከል አንዱ መምህር አቤል ተስፋዬ ናቸው። ስለ ቡሄ በዓል ዝማሬዎችና ተያያዥ ጉዳዮች ሀሳባቸውን ያቀብሉናል። ሀብታሙ ስዩም ነው ያነጋገራቸው።
ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት 9 አበይት በዓላት መካከል አንዱ የጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በዓመት በመጣ ቁጥር በነሐሴ 13 ቀን ነው የምናከብረው። በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው።
እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሪዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ፣ እንዲሁም ደግሞ ሃይማኖታዊ ዝማሪዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን?
ይቻላል። ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ ቡሄ በሉ፣ መጣና በአመቱ፣ እረ እንደምን ሰነበቱ፣ ክፈት በለው በሩን የጌታዬን፣ ክፈት በለው ተነሳ ያንን አንበሳ፣ መጣና በአመቱ፣ እረ እንዴት ሰነበቱ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ ልጆቹ እነኝህ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው ክብር በስንዴ ክብር በጤፍ ምቀኛ ይርገፍ ክብር በስንዴ ክብር በጤፍ ምቀኛ ይርገፍ የሚል የዝማሬው ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው ወጣቱ።
መምህር አቤል እንግዲህ በከተማውና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነቱም እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለውት ሀሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ?
ምን መደረግ አለበት? ማንኛውም ያው ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ፣ እምነቱ፣ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊውንም በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በመልበስ በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት በተለይ ከቤት ለማይወጡ ልጆች እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛማ ጌታ የዓለም ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲህ የቡሄም ወይም ደግሞ የደብረ ታቦርን ምስጢር የሚገልጽ ሀሳብ ያለውን ግጥም ተካቶበት ይህንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለምም የሚገኙት ኢትዮጵያውያን ወጣቶች ይህን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተ ክርስቲያናቸው ይህንን ዝማሬ አጥንተው በሚገባ የቡሄን ወይም ደግሞ የደብረ ታቦርን በዓል በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይህን ተለምዶ በተቻለ መጠን እንዲያከብሩ እንደው ጠይቃለሁ።
እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ፣ ስለ ቡሄ በዓል፣ ስለ ደብረ ታቦር በዓል ታሪካዊ አመጣጥ እንዲሁም ደግሞ ስለ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁንልዎት። መልካም ምሽት ይሁንልዎት።
አሜን አሜን። እኔም አመሰግናለሁ፣ ከልብ አመሰግናለሁ። ለዛሬ ዕለት እንግዳ አድርጋችሁ ስላቀረባችሁኝ እንዲሁም ስለ በዓሉ እንድንወያይ ስላደረጋችሁ ጥሩ ጊዜ አሳልፈናል። አመሰግናለሁ። እግዚአብሔር ይስጥልኝ።
ከዚህ ቀደም አዲስ አበባ አቅራቢያ የሚገኘው የደስታ መንደር ከፊስቱላ ሕመም ያገገሙ ሴቶች ቀጣይ ሕይወታቸውን ለመምራት እንዲያስችላቸው ስለሚሰጣቸው የስነ ልቦናና የስራ ፈጠራ ስልጠና አቅርበን ነበር። ይህንን ዘገባ ያደረሰን ኬኔዲ አባተ በድጋሚ እናቀርበዋለን።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የሥራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገልጸው የ37 ዓመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራ 3 ዓመቴ ነው በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያልን ነው በየሀገራችን የመጣ ነው። ዶሮ ነኝ የምሰለጥን። አሁንም ቢሆን ከሀገሬ ላይ ዶሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከሬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም ፊስቱላን ስለመከላከል ለአካባቢዋ ነዋሪዎች በመታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስት ወራችን ድነናል። እኔ ማዝም 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጄ ነው ብዬ የቀረብኩት ሰው የጠላኝ ሰዓት አለ። ለዕለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅዴ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለሁ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስለሳችን ለምን አንማማርም? እስለሳችን ለምን አንተዛዘዝም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፌስቱላ ያጋጠመኝ እኔ አላውቅም ነበረ። ይሄን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከበ። ከዛ ታከምኩ ዳንኩ። ከዳንኩ በኋላ አራተኛ ነው በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ ነበር። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ እንደዚህ አይደለም ያላወቅኩት ብዙ ነገር አውቄያለሁ። እኔ ለእኔ ብቻ አይደለም ለአካባቢው ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ፣ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ አሳክማለሁ። የማያደር አለብኝ እናታችን ናት። ወደ 4 ሰዎች ባህር ዳር አምጥቼ አስገብቼ አምባሳደርነት ተሹሜ እነሱን አሰልጥኛለሁ፣ እንትን ብያለሁ፣ አሳክሜያለሁ። ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ 4 ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሩ ናቸው፣ እያካፈሉነ ነው። እኛም እውቀት እየወሰድነ ነው። ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው።
ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሀረር፣ ከይርጋለም፣ መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው፣ ምንም አይነት የገቢ ምንጭ የሌላቸው፣ ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን። ወተት ልማት እንትን እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ። ውመንስ ኦፕን ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ ዕድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
አድማጮች፣ የዚህ ሙሉ ዘገባ በዌብሳይታችንና በማህበራዊ ድህረ ገጾቻችን ላይ ታገኛላችሁ። ለዛሬ የያዝናችሁ ዝግጅቶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም፣ ደህና ደሩ።